Gambino COA.
የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
ሰላም ለእናንተ ይሁን። ጋቢና ቪኦኤ ተጀመረ። ከአሜሪካ ድምጽ በመሽቱ ስርጭታችን ከሚደመጡት መካከል
እኛ ከገንዘቡ ችግር ከምንበላው ከምንጠጣው ነገር በላይ ሰውነው የራበን ያሉ ሰዎች አሉ።
የኔ ቤተሰብ የተሰኘውን የሰብአዊነት እንቅስቃሴ የሚያስተባብሩት ኡስታዝ በድሩ ሁሴን ናቸው። ኢትዮጵያን ተደጋግፈው ክፉ ቀንን እንዲያልፉ ያግዛል ስለተባለው መርሃ ግብር በመሽቱ ያጫውቱናል።
ውጭ ወጥቶ መውጣት እና ሌላውን ማህበረሰብ ማየት ራሱ እንዴት መሽወትን እየኖርኩ ያለሁት የሚያስብሎን ብዙ ነገር የሚያሳስብ ይመስለኛል።
በወጣቶች ዘንድ ተወዳጅነቱ እየጨመረ የመጣውን በቡድን ተራራ የመውጣት እንቅስቃሴን በተመለከተ ዛሬ የሚያጫውተን አንድ ወጣት ይዘናል። ቢንያም ሸሪፍ ይባላል። የአዲስ ሃይኪንግ መስራችም ነው። ቆየት ብለን እናገኘዋለን። ተጨማሪ መሰናዶዎችም ተካተዋል። እኔ ሀብታሙ ዝዩም እባላለሁ። መርሃ ግብሩን እመራለሁ። ኤልያስ አስማረ ስርጭት ምህንድስናውን ያከናውናል። በመቀጠል ደግሞ ኤደን ገረመው የዓለምን ውሎና ዳር ባጫጭር የዓለም ዜናዎች ታስቃኝናለች።
አመሰግናለሁ ሀብታሙ። አድማጮች እንደምን አምሽታችኋል? በመንግስት የጸጥታ አስከባሪዎች እንግልት እየደረሰብን ነው ሲሉ አንዳንድ የምዕራብ ሸዋ ዞን ግንደበረት ወረዳ ነዋሪዎች ተናገሩ። መንግስት ኦነግ ሸኔ በማለት የሚገልጻቸው ታጣቂዎች ሁለት ሚሊሻዎችን ጠልፈው መውሰዳቸውና በኋላም አንዱን መግደላቸው ለጅምላ እንግልቱ ምክንያት መሆኑ ተገልጿል። የወረዳው ጸጥታ ጽህፈት ቤት በነዋሪዎች የቀረበውን ቅሬታ በተመለከተ መረጃ እንደሌለው ሲገልጽ፣ የኦሮሚያ ጸጥታ ቢሮ ደግሞ ጉዳዩን እያጣራው ነው ሲል አስተውቋል። ዘገባውን ያደረሰችን ፀሐይ ዳምጠውናት። በቤንሻንጉል ጉምዝ መተከል ዞን ዳንጉር ወረዳ የሚንቀሳቀሱ ሽፍቶች በጉዞ ላይ የነበሩ የ14 ሰዎችን ህይወት እንዳጠፉ የክልሉ ጸጥታና ሰላም ግንባታ ቢሮ አስታወቀ። ከሟቾቹ መካከል አንዱ የቻይና ዜጋ መሆኑ ታውቋል። መንግስት በ14ቱ የታጠቁ ሽፍቶች ላይ እርምጃ መውሰዱና ሁለቱ በመንግስት የጸጥታ አስከባሪዎች መማረካቸውን የቢሮው ኃላፊ አቶ ጋሹ ድጋስ ለአሜሪካ ድምጽ አስታውቋል። ዘገባው የናኮር መልካ ነው። ፕሬዚዳንት ዶናልድ ትራምፕ የአሜሪካ ወታደሮችን እስከ አመቱ ማብቂያ ላይ ባለው ጊዜ ከአፍጋኒስታን ለማስወጣት ማሰባቸው በሁለቱ ወገኖች መካከል ለተደረገው የሰላም ስምምነት ይጠቅማል ሲል ታሊባን አሞግሶታል። ታሊባን ፕሬዚዳንት ዶናልድ ትራምፕ ያቀረቡትን ሐሳብም አዎንታዊ እርምጃ ሲል አሞግሶታል። ይህ የሳቸው አባባል እንደ አውሮፓውያን አቆጣጠር ባለፈው የካቲት 29 ለ19 ዓመታት የዘለቀውን ጦርነት ለማብቃት ሲባል ከዩናይትድ ስቴትስ ጋር የተፈረመውን የሰላም ስምምነት ተግባራዊ ወደ ማድረግ ያመራልን ብሎታል። አሜሪካዊቷ ገጣሚ ሉዊስ ግለክ የአመቱን የስነ ጽሑፍ ኖቤል ሽልማት አግኝተዋል። የስዊድኑ አካዳሚ ውበትን እንዳለ የሚያደንቅ ህልውናን ሁለንተናዊ የሚያደርግ የስነ ጽሑፍ ድምጽ ሲል የገጣሚዋን ስራዎች አሞግሶታል። ግለክ እስካሁን ድረስ 12 የግጥም ስብስቦችን አሳትመዋል። ከዚህ ቀደም የፑሊትዘርና የብሔራዊ መጽሐፍ ሽልማቶችንም አግኝተዋል። እያንዳንዳቸው የኖቤል ተሸላሚዎች $1.1 million ሽልማት ያገኛሉ። አድማጮች ለሰዓቱ ያዝነላችሁ አጫጭር ዜናዎች እኚህ ነበሩ። ከቀሪ የጋቢና ፕሮግራሞች ጋር አብራችሁ ትቆዩ ዘንድ እንጋብዛለን። ከዜናዎቹ ጋር ኤደን ገረመው ነኝ ከዋሽንግተን ዲሲ።
ጋቢና ቪኦኤ ይቀጥላል። ከአሜሪካ ድምጽም በመደመጥ ላይ ይገኛል። አብራችሁን ስለምታመሹም እናመሰግናለን። ወደ ቀዳሚው ርዕሰ ጉዳይ እንሻገር።
ወገኔ ደምን ደሚ በታቲነ ህልመን ህልሚ ያንተ መኖርም ያኖረ አንተ ማለት የውኔ ወገኔ ደምን ደሚ።
የኔ ቤተሰብ አቅም ያላቸው ኢትዮጵያን ለሌላቸው የሚደርሱበትን መንገድ ያመቻቸ አዲስ የሰብአዊነት እንቅስቃሴ ነው። ዘርና ሃይማኖትን የማይለየው ይህ እንቅስቃሴ ከሌሎች የሰብአዊ ድጋፎች ለየት ያለ አሰራርንም ይዞ ብቅ ያለ ነው። ስለ እንቅስቃሴው ይዘትና የስካሁን ተግባራቱ እንዲያስረዱን የጠየቅናቸው የበድር ፋውንዴሽን መስራች የዚህም እንቅስቃሴ አስተባባሪ ናቸው ኡስታዝ በድር ሁሴን ስለ አመሰራረቱ ቀድመው ይነግሩናል።
እንግዲህ የኔ ቤተሰብ የሚለው ፕሮጀክት የተጀመረው 5 ወር በፊት ነው ወደ 6 ወር አካባቢ ኮቪድ ኢትዮጵያ ውስጥ በዓለም ላይ አሳሳቢ በሆነበት ጊዜና ኢትዮጵያ ደግሞ ያው እንደ አንድ የዓለም ሀገር ጋት ላይ በሆነችበት ሰዓት ነው የተጀመረው። ከዛ በፊት በድር ፋውንዴሽን የሚል በኔ የተመሰረተ አንድ ግብረሰናይ ድርጅት አለ። ኢንዶመንት ኦርጋናይዜሽን ነው፣ የዘለቄታ በጎ አድራጎት ድርጅት። በዋነኝነት ያ ድርጅት ስራ የሚሰራው በትምህርት በስልጠናና ጥናትና ምርምር ላይ አተኩሮ የሚሰራ ድርጅት ነው። ልክ ኮቪድ በመጣ ጊዜ የፓነል ዲስከሽን በሁለት ፓርቲ 12 ሰዓት የ6 ሰዓት ፕሮግራም ለሜይንስትሪም ሚዲያዎች እንዲሆን ግንዛቤ ማስጨበጫ ነው። ስለ ኮሮና ኮቪድ-19 የተለያዩ የተዛቡ አስተሳሰቦችን መምህራን ጋብዘን ግንዛቤ ማስጨበጥ ነገር ጥንቃቄ ማድረግና እምነት የማይታጭ መሆኑን የእምነት መምህራኖቹ እንዲያስተምሩ ወይም ያን ገንዛ እንዲያደርጉ አድርገን እዛ ላይ የተነሳ ሀሳብ ነው። ይህ ቤተሰብ አቅመ ደካማ በሆኑ ቤተሰቦችና አቅም ባላቸው ግለሰቦችና ቤተሰቦች ድርጅቶች መካከል ትስስር መፍጠር ብንችል ይህንን መከራ መሻገር እንችላለን። መንግስት ብቻውን የሚችለው አይደለም። ግለሰቦች፣ ትልልቅ ኮርፖሬት ቢዝነሶች፣ እንደ ሶሻል ሪስፖንሲቢሊቲ እንደ ማህበረሰባዊ ኃላፊነት ተወስዶ ይህንን ስራ መስራት ብንችል የሚል ፕሮጀክት ቀርጸን ነው ከስድስት ወር በፊት ነው የተጀመረው።
የእኔ ቤተሰብ የተሰኘው እንቅስቃሴ የተቸገሩ ሰዎችን ለማገዝ ለየት ያለ አቀራረብ ይዞ እንደመጣ ነው የሰማ ነው። በምን ሁኔታ ነው ድጋፉ የሚደረገው? ለየት ስላለ አሰራሩ ደግሞ ትንሽ ይበሉን።
የመረዳዳት ቀልቸሩ አለ ኢትዮጵያ ውስጥ። አሁን በተለይ ኮሮና ከመጣ በኋላ በጣም ብዙ የመተጋገዝ የመተሳሰር ሂደቶች በየቦታው እየታዩ ነው። ግን አንድ ሰው እርዳታ ሲያደርግ ያ እርዳታው ማን ጋር እንደደረሰ የሚያቀብደት አይነት ፕላትፎርም የለም። እኛ ያንን ነው ሪቨርሽናይዝ ለማድረግ የሞከር ነው። ለምሳሌ ሀብታሙ አንድ ሰው ቤተሰብ ይዛለሁ ስትለን ያም ቤተሰብ ሙሉ አድራሻውን እስከ ስልክ ቁጥሩ አካውንት ቁጥሩ ኤቭሪቲንግ ለአንተ እንሰጥሃለን ማለት ነው። ያን ከየት ነው የምናገኘው? የድሃ ድሃ ተብለው የተለዩ ከክፍለ ከተማ ይኖራሉ። እነሱን ዳታቤዝ እንወስዳለን ከክፍለ ከተማ ጋር በመነጋገር። እንደዚሁም አንዳንድ ኤንጂዎች ይኖራሉ በስራቸው የያዟቸው አሁን ግን ማስተዳደር ያቃታቸው ቤተሰቦች ይኖራሉ፣ እነኛ እንይዛለን። ሌላው ደግሞ ሰው በየሰፈሩ እገሌ ችግረኛ ነው ብሎ የሚለያቸው የራሱ ሰዎች ይኖራሉ። ይህንን ሰው በዚህ ፕሮጀክት ታቅፎልን መያዝ እፈልጋለሁ ብሎ ደግሞ ራሱ ይዞልን የሚመጣ ይኖራል። እና በተለያየ አይነት መንገድ የሚመጡትን ወደ እኛ ዳታቤዝ እያስገባን በእኛ ጥናት 2000 ብር በአማካኝ አንድ ኢትዮጵያዊ ቤተሰብ 5 ቤተሰብ አባላት ይኖሩታል። ከዛ በላይም በታችም ሊሆን ይችላል፣ ግን ሳይራብ ማሳለፍ የሚችልበት 2000 ብር ኢንካሽ እንዲደርሰው እናደርጋለን። አንዱ ልዩ ባህሪው ይህ ነው። የተረጅነት ስሜትን ለማጥፋት ሁሉም የሚረዱ ቤተሰቦች አካውንታቸው ጋር ነው ዲፖዚት የሚደረግላቸው። ከዛ አካውንት ራሳቸው ክብራቸውን ጠብቀው ነው የሚያስቡት። የአስቤዛ ማድረስ ይቻል ነበር፣ ግን አስቤዛ በእኛ ጥናት ኢፌክቲቭ አይደለም። ምክንያቱም ሰዎች የሚፈልጉትን ነገር አይደለም የምንሰጣቸው። አንዳንድ ጊዜ ምን ይፈጠራል? ለምሳሌ ጤፍ ወይም እንጀራ ይፈልግና አንድ ሰው ሲኖ ዱቄት ከተሰጠው ያን ዱቄት በቅናሽ ሽጦ እሱ የሚፈልገውን ነገር ይገዛል። ቡና አምሮት ያለባቸው እናቶች ይኖራሉ። አስቤዛ የምንወስድላቸው ያን ችግራቸውን አይሰጠም እና 2000 ብሯን ማኔጅ ማድረግ ይችላል። እነርሱ ያን በአካውንታቸው እናስገባላቸዋለን። ሌላው ጠቀሜታ ምንድን ነው? ሰዎች በሰፈራቸው ያሉ ጥቃቅንና አነስተኛ ሱቆች፣ ጉልቶች እነኚህ የኢኮኖሚ መነቃቃት ይፈጥርላቸዋል። እኛ ከቬንደር ወይም ከዋና አስመጪ በቅናሽ ዋጋ ሊሆን ይችላል የምንገዛው፣ እሱ ጥቅም ሊኖረው ይችላል። ግን እነኚህ ከስር ሊጠቀሙ የሚችሉ ጥቃቅን ስራ ላይ ያሉ ሰዎችን ማነቃቃት አንችልም አምጠን የምናከፋፍላቸው ከሆነ። ስለዚህ ተጓዳኝ የሆኑ ጥቅሞችን ታሳቢ በማድረግ በዚህ ዙሪያ የተሰሩ ጥናቶችንም በማየት ኤፌክቲቭነሱን ስላመንበት የገንዘብ እገዛ ነው የምናደርገው። ከዛ በተጨማሪ ዋንኛውና ትልቁ ኮርስ ሐሳቡ የሚረዳው ሰው የሚረዳውን ቤተሰብ እንዲያቀው ቤተሰቡ አድርጎ እንዲይዘው እንዲጠይቀው አይዞህ ቢለው እንፈልጋለን። ምክንያቱም ይህንን በተግባር ማይተነዋል። በጣም የተቸገሩ እናቶች እኛ ከገንዘቡ ችግር ከምንበላው ከምንጠጣው ነገር በላይ ሰው ነው የራበን ያሉ ሰዎች አሉ። እባክህ እናቴ እንዴት ነሽ በለኝ ደውለህ። በጣም ልብ የሚነኩ ሰዎች አሉ። ሰው ረባቸው ማለት ነው የሚጠይቃቸው አይዞሽ የሚላቸው አይዞህ የሚላቸው ሰው አጥተው ቨርጂኒያ ያለች አንዲት እህት ምናልባት ጊዜ ካላጣማ እሷንም ኢንተርቪው ብታደርጋት ደስ ይለኛል። ሲስተር የክሪቲካልነስ ባለሙያ ነች፣ ቤተልሔም ትባላለች። እሷ ያለቻት አንዲት ካንሰር በሽተኛ አለች። እቺ በሽተኛ አልጋ ቁራኛ ሆና አትኖር የነበረች ልጅ እሷ አይዞሽ ያለሁን ስትላት ከአልጋ ወርና መንቀሳቀስ የጀመረች ልጅ። እንዲህ አይነት ቤተሰቦች አሉ። በቃ ተስፋ ቆርጠው በህይወት የተቀመጡ ሰዎች ተስፋ መዝራትም ነው አንዱ የዚህ ፕሮጀክት አላማ። ከገንዘብ መረዳዳት ባሻገር ከዛ የበለጠ ሰው የሚያስፈልጋቸው ሰዎች አሉ እና ፕሮጀክቱን ዩኒክ ያደርገዋል ብዬ ማስበው ይህ ነው። ሰዎች መካከል ትስስር የሚፈጠር ምናልባት የዛሬ 15-20 ዓመት እዛ ቤተሰብ ላይ ያለ አንድ ህፃን ልጅ ጋር የረዳ ነው ዛሬ አይዞህ ብለን ሁለት ሺህ ብር ለአንድ ሰው ቀላል ሊሆን ይችላል። ምናልባት ውጭ ላሉ ሰዎች $65 ነው የሚሆነው፣ $70 ነው የሚሆነው። እቺ ለአንድ ማኪያቶ የምትወጣ ሳንቲም በአንድ ወር የአንድን ቤተሰብ ህይወት ግን ስቴጅ ማድረግ ትችላለች። ያችን ይዘው ያደጉ ህፃናት ነገ የሀገር መሪዎች የሚሆኑት እነዚህ ናቸው፣ ነገ ሐኪሞች እነዚህ ናቸው፣ ነገ ፈላስፋዎች እነዚህ ናቸው እና ነገ ሊደር የሚሆኑት እነዚህ ናቸው። ያንን ማሰብ ትልቅ የመንፈስ ሳቲስፋክሽን ይሰጣል ያስባል።
አድማጮቻችን፣ የኔ ቤተሰብ ስለተሰኘው የሰብአዊ ድጋፍ እንቅስቃሴ ከኡስታዝ በድሩ ሁሴን ጋር የጀመርነው ቆይታ ተከታይ ክፍል ነገ ምሽት ይደመጣል። ወደ ቀጣዩ ዘገባ እናምራለን። የዓለም አቀፍ ተቋማት መቀመጫ የሆነችው አዲስ አበባ ከተማ ውስጥ ከዕለት ዕለት እየጨመረ የሚሄደው የከተማ ግርግር፣ የድምፅ ውካታና በየመንገዱ የሚታየው የቆሻሻ ክምር ያስመረራቸው ወጣት ነዋሪዎቿ ከግርግሩ ርቆ ራስን ለማዳመጥ፣ ንጹህ አየር ለማግኘትና አዳዲስ ነገሮችን ለማየት ከቅርብ ጊዜ ወዲህ በግልና በቡድን ሆነው ተራራ ለመውጣት ከከተማዎች ራቅ ወዳሉ ቦታዎች ሲጓዙ ይስተዋላሉ። አዲስ ሃይኪንግ የተሰኘ ከ17,000 በላይ አባላት ያሉት የፌስቡክ ስብስብም እነዚህን ጉዞዎች በየጊዜው በማስተናዳት ወጣቶችን ከተፈጥሮ ጋር የማገናኘት ስራ ይሰራል። ስመኝሽ የቆየ የአዲስ ሃይኪንግ መስራች የሆነውን ቤንያም ሸሪፍንና የቡድኑ ተሳታፊ የሆነ ወጣት ተራራ ውጪ አነጋግራ ወጣቶች እያዳበሩት ስለመጡት የተራራ መውጣት ባህል ታስቃኝናለች።
በውብ ሰንሰለታማ ተራራዎች የተከበቡ ስፍራዎችን ማየት፣ ደኖች የሞሉት ንጹህ አየር የሚተነፈስበትና የወፎች ዝማሬ የበዛበት ስፍራዎች ላይ ንጹህ አየር መተንፈስ፣ ተፈጥሮ በለገሰቻቸው ማራኪ ቦታዎች ላይ ከራስ ጋር የመነጋገሪያ ጊዜ ማግኘት። እነዚህ ሁሉ የድምጽ ባለሙያ የሆነውን የ26 ዓመቱን ረደላ መሐመድን በየ15 ቀኑ ከአዲስ አበባ ራቅ ወዳሉ ቦታዎች እንዲወጣ ምክንያት ከሚሆኑት ጥቂቶቹ ናቸው።
እኔ በራሴ ጸጥታን መውደዴ፣ ሙዚቃን መውደዴ እንግዲህ ጸጥ ያሉ ቦታዎችን ፈልጎ ማግኘት፣ ከዛ ደግሞ ከተፈጥሮ ጋር መግባባትን መውደዴ ደግሞ የሆነ መስዋዕትነት ከፍለሽ የምታገኘው ደስታ ነው። ተራራውን ስትወጪ ያደክማል፣ ግን ተራራው ላይ ሰገነቱ ላይ ሆነሽ የምታዩው መልክዓ ምድር ደስ ይላል። ያለ ከልካይ ያለ ገደብ ረጅም ርቀት አድማሱን አሻግረሽ ማየት መቻልሽን እሱን መውደዴ ይበልጥ ለዚህ አይነት ጉዞ ያነሳሳኝ ይመስለኛል።
ረደላ የእግር ጉዞ ማድረግና ከከተማ ራቅ ብሎ በመሄድ ለራሱ ጊዜ መስጠትን የተለማመደው ከ8 ዓመት በፊት ነበር። ይሄ ልምዱ ራሱን እንዲያዳምጥና በህይወቱ ጠንካራ እንዲሆን እንዳደረገው ይናገራል።
ጉዞን ከህይወት ጋር ነው ማገናኘው። ህይወት በጣም ብዙ ወጣ ወገባ ያለባት፣ መሰናክሎች የሚበዙባት ትግል ነው። ተራራ መውጣትን ሳስብ፣ ተፈጥሮ ጋር መሄድን ሳስብ እሱ ነው ቀድሞ የሚጠለም። ተራራ መውጣት በጣም አድካሚ ነው። ይታይቀላል ነው ላይ ሆኖ ፎቶ ተነስተው አንድ ሰው ሲለቅ ያምራል ግን ተራራም ወጣት ተራሱ አድካሚ ነው እያንዳንዱን እርምጃ እኔ ፈራመት በቃ ምንም ህይወቴ ላይ ማደርጋቸው እያንዳንዳቸው እንቅስቃሴዎች ወደ ስኬቴ ወደምፈልገው ቦታ እንደሚመሩኝ ለራሴ ማበረቻ ይሆንኛል ማጽናኛ ይሆንኛል ከዛ ከጀርባ የምትይዙ ድንኳንሽን ይዘሽ ነው ምግብሽን ይዘሽ ነው የምትይዙ እሱ ደግሞ ህይወትሽ ላይ ላንቺ ማንም ኃላፊነት እንደማይወስድ ራስሽ ነሽ ለራስሽ ኃላፊነትሽን ወስደሽ መኖር እንዳለብሽ እሱን በደንብ ያስተምረኛል
ከተለያዩ የኢትዮጵያ ክፍሎች ሰዎች የሚፈሱባት የኢትዮጵያ መዲና እጅግ የበዙ ነዋሪዎቿን በበቂ ሁኔታ የምታስተናግድበት መሰረታዊ ልማት ካለማሟላቷ ባሻገር ንጹህ አየር የሚያስተነፍሱ መናፈሻ ቦታዎች በቅጡ የላትም ያሉትም በአግባቡ አገልግሎት አይሰጡም በዚህ ምክንያት ካፌ ተቀምጦ መዋልን የጠሉ እንደ ረደላ ያሉ ወጣቶች የጉርጉዞ ማድረግንና ከከተማ ራቅ ብሎ ተራሮችን በመውጣት አእምሯቸውን ለማደስ ይሞክራሉ እነዚህ ወጣቶች አዲስ ሃይኪንግ በተሰኘ በፌስቡክ ድረ ገጽ አማካኝነት በተከፈተ ማህበረሰብ የተለያዩ ከከተማ ውጪ የሚደረጉ ጉዞዎችን በማዘጋጀት በርካቶች የተራራ መውጣት ልምድ እንዲስፋፋ እያደረጉ ይገኛሉ የዚህ ቡድን መስራችና አስተባባሪ ደግሞ ቢኒያም ሸሪፍ የተሰኘ ወጣት ነው።
ካካል ብቃት እንቅስቃሴ አንጻር ራሳቸውን ለማጠንከር ጥሩ አየር ለመተንፈስ ይረዳቸዋልና እንዲ አረንጓዴ የሆነ ቦታ መሆን ራሱ ለጤና በጣም ጥሩ ነውና ሰዎችን ማግኘት አዲስ ሰው መተዋወቅ ውጪ ወጥቶ መውጣት እና ሌላውን ማህበረሰብ ማየት ራሱ እንዴት ነው ህይወትን እየኖርኩ ያለሁት የሚያስብሉንም ብዙ ነገር የሚያሳስብ ይመስለኛል እና ሰው ይሄን ታገኛላችሁ ብዬ አይደለም ወጥምላችሁ ወጣችሁ እስቲ ምን እንደምታገኙ አይመራችሁ ምን እንደሚነግራችሁ ፈልጉ ጠይቁ ነው ማለት
ቢኒያም የጂም አሰልጣኝ ነው በግሉ ያደርገው የነበረው የእግር ጉዞ ልምድ በመነሳት በቅርቡ ያሉ ጓደኞቹንና የሚያሰለጥናቸውን ሰዎች በማስተባበር የጀመረው የአዲስ ሃይኪንግ ቡድን ዛሬ ከ17000 በላይ አባላትን አፍርቷል። ዶክተሮች፣ አርክቴክቶች፣ ሰዓሊዎች፣ ደራሲዎች፣ ተማሪዎችና ሌሎች በተለያዩ የሙያ ዘርፍ የተሰማሩ በርካታ ወጣቶች በዚህ የፌስቡክ ገጽ አማካኝነት እየተገናኙ በኢትዮጵያ የተለያዩ ክፍሎች የሚገኙ ተራራዎችን ከመውጣት ባለፈ ትልቅ ቤተሰባዊ ትስስር መመስረታቸውንም ቢኒያም ያስረዳል።
በጣም ብዙ አይነት አለ። ኢቨን ተጋብቶ የወለዱ አሉ። ከዚህ ከግሩፕ ስራ አብሮ የሚሰሩ አሉ። እና እኔ በጣም ደስ የሚለኝ እንደውም ስለ ተፈጥሮ ያላቸው ነገር መቀየሩ ነው። አካባቢያቸውን በፊት ተራራ ማለት በቃ ሩቅ የሚታይ ነው። ምንም ውስጡ የሚገባበት ሁሉ አይመስላቸውም ነበር አንዳንድ ሰዎች እና አሁን ጥቅሙን ሳይውት አካባቢ ለመንከባከብ ራሱ ማህበረሰቡ ላይ የፈጠረው ተጽዕኖ ትልቅ ነው እያስባል።
ረደላ ረጅም የእግር ጉዞንና ተራራ መውጣትን በግሉ የጀመረው ቢሆንም የአዲስ ሃይኪንግ ቡድን መመስረት ግን ልምዱን የበለጠ እንዲወደውና እንዲያዘወትረው እንዳደረገው ይናገራል።
የኔም የአብዛኛውም በተለይ አዲስ አበባ ላለው የተራራ መውጣት ጉዞ እንቅስቃሴ መነሻ ሊሆን ይችላል ብዬ የማስበው አዲስ ሃይኪንግ ግሩፕ ነው። አዲስ ሃይኪንግ ቢኒያም ሸሪፍ በሚባል ተጠማካይነት የተጀመረ የጉዞ ግሩፕ ነው። እሱ ነው በደንብ ተራራዎች እንድናቅ እንደ አይነት ልምድ እንዲኖረን የተለያየ አሳሰብ እንዲኖረን የተለያዩ ሰዎች ጋር እንድንገናኝ ልምድ የሰጠ እያካፈለ እዚህ ያደረሰው አዲስ ሃይኪንግ ይመስለኛል።
የአዲስ ሃይኪንግ አባላት እስካሁን እንጦጦ፣ ሱባ፣ ሞገሌ፣ ጓሳ፣ አንኮበር፣ ወንጪና እንደ ባሌ ተራራዎች የመሳሰሉ ቦታዎች ተጉዘው ከማያውቋቸው የሀገራቸው ክፍሎች ጋር ተዋውቀዋል። ብርቅዬ እንስሳትን ጎብኝተዋል። በግላቸው መቼም የማይረሷቸውን ትዝታዎች አፍርተዋል። ተራራ ከመውጣት ባሻገርም በሚሄዱባቸው ቦታዎች ላይ ለሚኖሩና እርዳታ ለሚያስፈልጋቸው የማህበረሰብ ክፍሎች የአቅማቸውን ገንዘብ በማሰባሰብ ድጋፍ ያደርጋሉ። ቢኒያም እነዚህን ተግባራት ወጣቶቹን የተራራ መውጣቱን ልምድ ከስፖርትም ባለፈ እንዲያዩት እንደሚረዳቸው ይገልጻል።
ወጣቱ ፖዚቲቭ ኢነርጂ እንዲኖር ያደርጋል። ስለ አካባቢው፣ ስለ ማህበረሰቡ፣ ስለ ራሱ ህይወትም ያለው አመለካከትም ይቀየራል እና ሰዎች እኔ ጋር ሲመጡ ስፖርት ነው ብለው ሁሌ ያን የአካል ብቃት እንቅስቃሴ ብቻ አድርገው እንዳይሄዱ አንድ ፕሮጀክት ጀምረን ነበር። ለምንድን ነው ሀይክ የምታደርጉት የሚል እና ሰው ግማሹ አሁን አንድ አለ ፎቶ ለማንሳት የሚል እና አካባቢውን ለማወቅ ተፈጥሮ ስለምወድ ሰው እነዛን ሁሉ ነገሮች ባየ ቁጥር ለምን ሃይክ እንደሚያደርግ ከመጣ በኋላ ነው የሚያውቀው። ዳገት ወጥቼ እዛ ላይ መቆም ደስ ይለኛል የሚላል እና እንደዚህ አይነት ሰዎች ብዙ ይመጣሉ። ያን ኮሚኒቲ ማግኘትም ለኛ ትልቅ እድል ነው።
በአዲስ ሃይኪንግ ውስጥ በበጎ ፈቃደኝነት የማስተባበር ስራ የሚሰራው ረደላ ቀጣይ ህልሙ ራስ ደጀንንና የኪሊማንጃሮን ተራራ መውጣት ነው። ከአፍሪካም ተሻግሮ የኤቨረስትና ሂማሊያን ተራሮች የመውጣት እድለኛ ከሆነም አንታርክቲክ ላይ ኑሮን የመሞከር ህልም አለው። ሩቅ ይሁን ቅርብ ግን ለረደላና አብዛኞቹ የአዲስ ሃይኪንግ አባላት ህይወትስ ካለ ጉዞ ይቀጥላል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ።
ጋቢና ቪኦኤ ከአሜሪካ ድምጽ መደመጡን ይቀጥላል። አብራችሁን ስለሆናችሁም እናመሰግናለን። አሁን ከአንዲት ወጣት ጋር እናስተዋውቃችኋለን። ትዝታ ዓለሙ ትባላለች። በቡኖ በደሌ ዞን የበደሌ ከተማ ነዋሪም ናት። ከተለያዩ ደረቅ ቆሻሻዎች የተፈጥሮ ማዳበሪያ በማምረት በከተማው የሚገኙ እጽዋትን በመንከባከብ ላይ እንደምትገኝም ትናገራለች። ናኮር መልካን ያናገራት።
ወጣት ትዝታ ዓለሙ ከመቶ ዩኒቨርሲቲ በአፕላይድ ባዮሎጂ የትምህርት ዘርፍ ተመርቃ አንድ የመንግስት ምርምር ተቋም ውስጥ ከፍተኛ የቤተ ሙከራ ባለሙያ በመሆን ስራ መቆየቷን ገልጻለች። በአሁኑ ጊዜም ስራውን ለቃ በግል ስራ የምትተዳደር ቢሆንም በትርፍ ሰዓቷ በቤደሌ ከተማ ውስጥ የሚገኝ ደረቅ ቆሻሻን ወደ ተፈጥሮ ማዳበሪያ ወይም ኮምፖስት በመቀየር እጽዋትን በመንከባከብ ላይ እንደምትገኝ ለጋቢና ቪኦኤ ገልጻለች። ወጣቷ እንዴት ወደዚህ ተግባር እንደገባችም በስልክ አብራርታለች። ጽንሰ ሐሳቡን ከመግለጽ ትጀምራለች። ትዝታ፣
የከተማ ደረቅ ቆሻሻን ወደ ተፈጥሮ ማዳበሪያ ቀይሮ መጠቀም ሲባል የተለያዩ መንገዶች አሉት። እኔ ከዚህ ውስጥ ሁለቱን መንገድ ነው የምጠቀመው። ቨርሚ ኮምፖስቲንግ የሚባለውን እና ኢሞ የሚባል ቴክኖሎጂ አለ።
ምንድን ናቸው እነሱ?
ቨርሚ ኮምፖስቲንግ ማለት ቨርሚ ወርም የሚባሉ አሉ። ትላትሎች ናቸው፣ ኮምፖስት የሚሰሩ ትላትሎች ናቸው። እነዛ ትላትሎች ያንን የከተማ ደረቅ ቆሻሻ ወደ ኮምፖስት የመቀየር አቅም አላቸው። ሁለተኛው ቴክኖሎጂ ኢሞ ማለት ኢፌክቲቭ ማይክሮ ኦርጋኒዝም ናቸው። ፈሳሽ ነው። ፈሳሹ ይገዛና የመጠቀሚያ ተጠቅሎ የሚቀላቀል ነገር ብዙ ነገር አለው። በዛ ቆሻሻም ተደርጎ ወደ ተፈጥሮ ማዳበሪያ መቀየር ይቻላል። ከዚህ በፊት እንዲሁ አዘጋጅተን ማዳበሪያ በከተማ ውስጥ ባሉ አበባዎች ውስጥ ጨምረናል። ጥሩ ፕሮግረስ አሳይተዋል። ያ ነገር ስራ ላይ መዋል እንደሚችል በሱ ላይ አይተናል። በተጨማሪም ደግሞ ኬሚካል አናሊሲሳቸው በላብራቶሪ ተሰርተዋል። እኔም ሰርቻለሁ። ከኔ በላይ ባሉት ባለሙያዎችን ፕሩፍ ተደርጎ እዛ ኮምፖስት ውስጥ ያለው ኒውትረንት ለተክሎች ጠቃሚና አስፈላጊ እና ብቁ እንደሆነ አይተንበታል።
የከተማ የደረቅ ቆሻሻን መልሶ ጥቅም ላይ ማዋል ስላለው ጠቀሜታም ትዝታ እንዴት አብራራለች።
የመጀመሪያ የከተማ ደረቅ ቆሻሻ መልሶ ጥቅም ላይ ሲዋል ከተማዋና ጽዱና ይፋበሽ ትሆናለች። ያ ደግሞ ለነዋሪው ምቹን ይፈጥራል። ሁለተኛ የከተማ ግብርና ማስፋፋት ይቻላል። የከተማ ግብርናን በማስፋፋት ውስጥ ስራ አጥ የሆኑ ሴቶችን መጥቀም ይቻላል እዛ ውስጥ። ይህ ስንል ምንድነው? ሰው ባለው ትንሽ ቦታ ላይ ኮምፖስት ተጠቅሞ ቲማቲም፣ ሽንኩርት፣ ጎመን ማምረት ቢችል አንደኛ የራሱን ቀለብ ይችላል፣ ሁለተኛ ወደ ገበያም ደግሞ ቢቀርብ ኢኮኖሚካሊ ሰፖርት ያደርጋል ሴቶችን። ይሄ ደግሞ በሌላ አቅጣጫ የኑሮ ግሽበትን የመቀነስ አቅም አለው። ሶስተኛ የአየር ብክለትን የመቀነስ ጥቅምም አለው።
ይህንን ሀሳብ ለሚመለከታቸው የመንግስት አካላት ማቅረቧንና የሚያበረታታ ምላሽ ስለማግኘቷም ወጣቷ ገልጻለች።
ከተማ አስተዳደሩም ጋር ከዞን ካሉት ከተማ ልማት ከሚሰሩት ጋርም አብረን እየሰራን ነው። እነሱም ከእነሱ የሚጠበቀውን ድጋፍ እያደረጉ ነው። ግን የፕሮጀክት ሰፊና በጣም ትልቅ ፕሮጀክት ነው። የጻፍኩት ፕሮፖዛል ወደ 10 ሚሊዮን የሚፈልግ ነው። 10 ሚሊዮን ብር ማለት ነው። እዛ ውስጥ ወደ 34 የሆኑ ስራ አጥ ሴቶች ተጠቃሚ ይሆናሉ። ያ ብቻ አይደለም። የዛ ፕሮጀክት ትልቁ ዓላማ እንደ ሌሎች ሀገሮች እኛም ኮምፖስትን አምርተን በኪሎ ሸጥበት ደረጃ የሚለውን ነው የመጨረሻ ዓላማው የዚህ ፕሮጀክት ማለት ነው። ወደ ሴቶችም ደግሞ ሲመጣል ሴቶች እዛ ውስጥ ብቻ ሰርተው ገንዘብ ማግኘት ሳይሆን እቤታቸው ድረስ እንዴት ነው በሙያ ረድተናቸው ባላቸው መሬት ላይ የሆነ ነገር አምርተው ኢኮኖሚካሊ እንዴት ራሳቸውን ማስተዳደር ይችላሉ የሚል ጽንሰ ሀሳብም አለ።
አቶ በየነ ዳዲ የቡኖ ቤደሌ ዞን ከተማ ማስዋብና ጽዳት ቡድን መሪ ናቸው። ትዝታ ይዛው ወደ ጽህፈት ቤታቸው ስለሄደችው ንድፈ ሀሳብ እንዲህ ይላሉ።
ደግሞ ቢሳይዳ ነው ያለ ከተማ ንግስና ለመጠበቅ እንዲማወቅ ብዙ ፈይዳለ። ፕሮጀክቱ በጣም ትልቅ እና በጣም አስፈላጊ የሆነ ፕሮጀክት ነው። ከድጋፉ ጋር ተያይዞ ኦልሞስት እኛም እንደ መስሪያ ቤት ድጋፍ እያገኘ ነው። ግን ፕሮጀክቱ ትልቅ ብር ስለሚፈልግ ከተማ ልማት ቢሮ ጋር ተነጋግረን ፈንድ እየፈለግን ነው። ተነጋግረን ያው የቀባችን ላይም
ሴቶች ብዙ ነገሮችን አንድ ላይ ሊሰሩና ስኬታማም ሊሆኑ ይችላሉ ትላለች ትዝታ። መልእክት ማስተላልፋለች።
አጠቃላይ ሴቶች ብዙ ነገር ባንዴ እንስራት አቅም አላቸው። እናም ቤት ውስጥ ለልጆች አሉኝ፣ ቤት አለኝ፣ ራሴ ነኝ ማኔጅ ማድረገው ቤቴ። ይህን ፕሮጀክት ከጎን ሰራለሁ። ሌላ ደግሞ ተጨማሪ የሚኖርበት የራሴ የሆነ ስራ አለኝ። አብቃቅቶ መጠቀም ነው። ሰዓቴን አብቃቅቼ ነው የምጠቀመው። ጠዋት ስነሳ ከስንት እስከ ስንት ሰዓት ማድረግ አለብኝ፣ ከዛ የት መሄድ አለብኝ ምናምን የሚለውን አጅስት አደርጋለሁ። በዛ መንገድ እጠቀማለሁ። ጫና አለው እንደ ሴትነት እዚህ ምዛም ስትሮጥ ብዙ ቻሌንጆች አሉ። ግን ከብዙ ቻሌንጅ በኋላ የሚመጣው ነገር ደግሞ ደስ የሚል ነው። ሴቶች ደግሞ ብዙ ነገሮችን አንድ ላይ የማስኬድ አቅም አላቸው።
ለወደፊቱም ደረቅ ቆሻሻን ወደ ተፈጥሮ ማዳበሪያ የሚቀይር ማምረቻ ለማቋቋምና ለብዙ ሴቶች የስራ እድል ለማመቻቸት ሀሳብ እንዳላት ገልጻለች ወጣቷ። ለአሜሪካ ድምፅ ናኮር መልካ ካምቦ።
ስላመሸን ደስ ብሎናል። ሀብታሙ ዝዩን በመስተንግደው፣ ኤልያስ አስማረ በቅንብሩ አብርናችሁ አምሽተናል። ትዝታ በላችሁ ደግሞ የመርሃ ግብሩ ዋና አዘጋጅ ናት። የነገ ሰው ይበለን። መልካም ምሽት ይሁንላችሁ።